FM in Minneapolis, or online at kfai.org. Well, so am I.
Yeah, me too.
Shouldn't everybody?
Good afternoon, you are listening to Fresh Air Community Radio, KFAI 90.3 FM Minneapolis St. Paul, and around the world at kfai.org, non-commercial community-powered radio. And this is a Voice of Ethiopia from Minneapolis, Minnesota. My name is Sawit, we'll be here until 5 o'clock. Please stay with us. አነስተሊን ክብራትና ክብራን አድማጮቻችን እንደምንላችኋል ይህ በየሳምንቱ እሁድ ከቀትር በኋላ ከረሳት እስከ አምሳ ድረስ በፍሬሸር ኮሚኒቲ ሬዲዮ በ93.3 ኤፍኤም ለሚኒያፕለስና ሴንት ፖል እንዲሁም በአለም ዙሪያ በkfi.org ዝግጅት የሚቀርብላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፕለስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። ዛሬም የተለያዩ ዝግጅቶችን ዘንላችሁ እንቀርባለን። እስከ አምሳ ድረስ አብራችሁ እንድትቆዩ እንጋብዛለን። ጸበሪ ገቡታ ጎንደርና ፎ እንዴት ያረጉታ እናት የቸርሽ አረንደምናች እናዋዋ ቡርሽ አረንደምናች ጉባረብ አፈር ብላላችሁ ለመሳፍንቱና እንዴት የማናሩ
ገፎያ ቤት
አድማጮቻችን በድጋሚ እንደምንላችኋል። እንግዲህ ከዚህ ቀጥሎ ደግሞ አንድ የቴዲ አፍሮን ሙዚቃ እንጋብዛችኋለን። አብረን እንደምደው
rocks bring the people on them.
ዳመት ነው የቴዲ አፍሮ ሚኒሊክ ጥቁር ሰው የሚለው ሙዚቃ ነበር። ከዚህ ቀጥሎ ደግሞ የጥላሁንን ሙዚቃ እንጋብዛችኋለን። አድማጮቻችን እስከ 5 ድረስ አብራችሁን በመቆየት የዝግጅታችን ተካፋዮች እንደምትሆኑ እንተማመናለን። ይሄ የምናዳምጠው የጥላሁን ግስሰ ሙዚቃ ቀደም ብሎ ከተጫወታቸው ካፈቀርኩሽ በኋላ ሌላ ምን አደርጋለሁ የሚለው ነው። አብረን እናዳምጠው። አይስሽ በተካ ፍቅራዘለምተሽ ፍቅራዘለምተሽ እየዋለ ሲያደ አረፍኩት ወድቼሽ አረፍኩት ወድቼሽ አረፍኩት ወድቼሽ እንዳሻሻሽ አንቺን ደስ እንዳለሽ አንቺን ደስ እንዳለሽ ፍቅርሽ ካሸነፈ
ነገሩ ሆነና ፍቅርሽ መሆኔ ፍቅርሽ መርቶኛ የግል የግል የግልሽ መሆኔ አይትሽ በተካ
አድማጮቻችን ያዳመጥነው የጥላሁን ገሰሰ ካፈቀርኩሽ ወዲያ የሚለውን ሙዚቃ ነበረ። እስቲ ደግሞ ዶክተር ኃይሌ መስመር ላይ ያሉ ዶክተር ኃይሌ ያዳምጡኛል? ዶክተር ኃይሌ ያዳምጡኛል? ዶክተር ያዳምጡኛል? ሄሎ ያዳምጡኛል?
አይሰማም።
ሃሎ ዶክተር ያዳምጡኛል? እሺ ኮስቲ ሲስተማችን እንዳስተካከለ አሁን እስ ያዳምጡኛል ዶክተር?
ሃሎ
እሺ አሁን ይሰማኛል። ይሰማዎታል?
አይሰማኛል። ጤናስጥልኝ ሰሚት።
ጤናስጥልኝ። በመጀመሪያ ጊዜውን ወስደው ከኛ ጋር አንዳንድ ትምህርቶችን ለመካፈል ስለበጡ አመሰግናለሁ ዶክተር። እስቲ ለዛሬ ሊያቀርቡልን ያሰቡትን ነገር ቢያቀርቡልን።
እሺ እንትኑን ሰጠሽኝ በጣም አመሰግናለሁ ሰሚት። ዛሬ እንግዲህ በአገራችን የህክምና አገልግሎት ስለሚሰጥ የህክምና ታሪኩን የጀማመሩን ለመጥቀስ ያህል ነው። በመጀመሪያ በኢትዮጵያ አጼ ምኒልክ ወደ አድዋ ጦርነት ሲዘምቱ ወታደሮቻቸው የሚያክምላቸው ሰው ህክምና ስላስፈለገ ጥቂት የሩሲያ ሐኪሞች እንዲመጡ ተደርጎ አብረው ዘምተዋል እዚህ አድዋ ላይ። በኋላም ከአድዋ መልስ እነሱ በ1888 ዓመተ ምህረት ማለት ነው መጠነኛ ሆስፒታል ከፍተው ቁስለኞቹ ያክሙ ነበረ። ያ በ1888 ቦታው ደግሞ ልክ ዛሬ ደግሞ የሚኒሊክ ሆስፒታል ያለበት ነው። ከሶስት ዓመት በኋላ ጭራሽ ራሱ እንዳለት እንደገና ተሰርቶ እዛ ቦታ ላይ ሐኪም ቤቱ ዳግሞ የሚኒሊክ ሆስፒታል የተባለው ከዛን ጊዜ ጀምሮ ከሶስት ዓመት በኋላ የመጀመሪያው እሱ ነው። ሁለተኛ ደግሞ የአሜሪካ ሰባተኛ ቀን አድቬንቲስት ሆስፒታል ሰቨንቲ አድቬንቲስት የሚት እነሱ መጥተው የሰሩት ቤተክርስቲያን ሆስፒታል ነው። በ1907 ዓመተ ምህረት ነበር እሱ ሆስፒታል ነው። ዛሬ እንግዲህ ንግስተ ነገስታት ዘውዲቱ ሆስፒታል የሚባለው ዘውዲቱ ሆስፒታል ወደ ፍለው አካባቢ ያለው እሱ ነው። እንግዲህ ያው ሶስተኛ ደግሞ ቤተሳይዳ ሆስፒታል የሚባል ተቋቋመ በ1918 ዓመተ ምህረት። ያ በኋላ 1933 እስከ 67 ደግሞ እስከ ለውጡ ድረስ ቀዳማዊ ኃይለ ሥላሴ ሆስፒታል ይባል ነበር። አሁን የካቲታር ሰዋለት ሆስፒታል ነው የሚባለው። ጥሩ ስም ነው። እሱም ያው የሰማዕታቱን ማስታወሻ ስለሆነ ትልቅ ስም ነው። ሰፈሩም እዛው የካቲታር ሰዋለት አደባባይ ያለበት ጋር ማለት ነው። እሱ ነው። በኋላ አራተኛው ደግሞ ሲጀመር ዶክተር ቶማስ ላምቢን ይባል ሰው የከፈተ ሆስፒታል ነበረ። ስለዚህ ሰው የሚጠራው የላምቢ ሆስፒታል ያለ ነበረ። በ1916 እስከ 1903 ዓመት ፈጅቶ የተቋቋመ ነው። ዛሬ እሱን ነው ፓስተር ኢንስቲትዩት የምንለው ማለት ነው።
እሺ፣ እሺ።
እና አንድ ደግሞ ልጥቀስ እና ደግሞ ማረፍ እንችላለን።
እሺ።
አምስተኛ ደግሞ አንድ ሌላ ሆስፒታል ነበረ። ሰው በአብዛኛው በልማድ ቦራ ሆስፒታል ነበር የሚለው፣ ምክንያቱም እዛ ቦራ የሚባል አንድ ኢጣሊያዊ ሐኪም ነበረ እና ከጦርነት በፊት ነው በዛ ተለምዶ በቃ ቦራ ሆስፒታል ይባል ነበር። እሱ ደግሞ በ1923 ዓመተ ምህረት ነው የተመሰረተው። በኋላ ከነጻነት በኋላ ስሙ ተቀይሮ ራስ ደስታ ዳምጠው ሆስፒታል ነው የሚባለው። እንዲሁ ለመጥቀስ የሚያህል ደግሞ ያን ጊዜ በቦምብ ግራዚያኒ ላይ ቦምብ የተወረወረበት ጊዜ እና የተጎዳ ጊዜ ገብቶ ታክሞ ሜዳ ነው እዛ ሆስፒታል ነው ሶስት ነው። አምስቱ እንግዲህ እንደዚህ ናቸው። እንቀጥል ወይስ ለበኋላ እናድርግ?
እሺ፣ አንድ ሙዚቃ እናዳምጥና እንመለሳለን። እግዚአብሔር ይስጥልኝ ዶክተር።
አሜን።
አድማጮቻችን፣ አንድ የአስቴር አወቀን ሙዚቃን ጋብዛችኋለን። ያስተራወቀ የዲጎሺ የተባለው ሙዚቃ ነበር አድማጮቻችን። ከዚህ ቀጥሎ ደግሞ ወደ ዶክተር አይሊ ቃለ ምልልስ እንሄዳለን። ዶክተር
አቤት።
እሺ እንግዲህ ደግሞ እስቲ የቀሩትን ስለ ሆስፒታሎች ያዘጋጁትን በያካፍሉን።
እሺ ስድስት አሉ። የልዕልት ዘነበወርቅ መታሰቢያ ሆስፒታል የሚባል በአብዛኛው ከስጋ ደዌ የሚባል ህመም ጋር እንደዛ የተቋቋመ ነበር። በ1927 ዓመተ ምህረት ነው የተቋቋመ እሱ። አሁን ስሙን ቀይረው አለርት ስጋ ደዌ ሆስፒታል ይሉታል። ግን መጀመሪያ ስሙ ልዕልት ዘነበወርቅ ነበር። ልዕልት ዘነበወርቅ ማለት ደግሞ በወሊድ ላይ ሆነው በ16 ዓመት እድሜያቸው ወሊድ ላይ ያረፉ የአፄ ኃይለ ስላሴ ልጅ ሁለተኛ የአፄ ኃይለ ስላሴ ሁለተኛ ልጅ ናቸው ነበሩ። እሷን ቀጥሎ ደግሞ በ1940 ዓመተ ምህረት የሩሲያ ሐኪሞች መጥተው የሩሲያ መንግስት ማለበት ሆስፒታል የከፈቱት ሆስፒታል ደጃዝማች ባልቻ ሆስፒታል ምንድነው የሩሲያኖች የከፈቱት ነው። እሱን ደጃዝማች ባልቻ ማለት ደግሞ በአድዋም ከዛም ተመልሶ ጣሊያን ሲመጣ በሁለቱም ጊዜ የተዋጉ ታላቅ ሰው ነበሩ ማለት ነው። ከዛ ደግሞ በ1944 ዓመተ ምህረት ልዕልት ፀሐይ ሆስፒታል መታሰቢያ ሆስፒታል ተከፈተ። ልዕልት ፀሐይ መታሰቢያ ሆስፒታል ሲባል እንግዲህ ልዕልት ፀሐይ ቀዳማዊ የአፄ ኃይለ ስላሴ ልጅ ናቸው ነበሩ እና በወሊድ ነው እሳቸው የሚሞቱ ትንሽ በ22 ዓመት እድሜ ላይ ሆነው ማለት ነው። እና ደግሞ የኢትዮጵያ የመጀመሪያው ነርስ ነበሩ። በተምሮ መጥቶ ነርስ መሆኑ የመጀመሪያው ነርስ ልዕልት ፀሐይ ነበሩ ማለት ነው። በስደት ጊዜ ተምሮ መጥተው ማለት ነው። ከዛ ደግሞ በ1948 ዓመተ ምህረት ደግሞ የህንዶችም ተሳትፎበት ማህትማ ጋንዲ ሆስፒታል ተከፈተ። በአብዛኛው የማዋለጃ ሆስፒታል ነው እሱ። አሁንም ጋንዲ መታሰቢያ ሆስፒታል ይባላል፣ ግን ማህተማ ጋንዲ ሳይሆን ማህትማ ነው ስሙ። በህንድኛ ማህትማ ማለት ጋንዲ ለማመስገን ነው፣ ታላቅ ነፍስ እንደማለት ነው በህንድ ቋንቋ። እሱ የተጀመረ ቤት ነው። አሁንም አለሱ ወደ ፍሎ አካባቢ ይመስለኛል። ቀጣይ ደግሞ በኋላ ደግሞ በ1961 ዓመተ ምህረት ደግሞ ቅዱስ ጳውሎስ ሆስፒታል ተከፈተ። እሱ የተከፈተው የጀርመን የወንጌላዊት ቤተክርስቲያን በእነሱ እርዳታ እና ግን እሱም ስላልበቃ ኢትዮጵያ ውስጥ ደሞዝተኞች የነበሩ በሙሉ እንዲያዋጡ ተጠይቀው በፈቃዳቸው የኢትዮጵያ ደሞዝተኞች የመንግስት ሰራተኛ ደሞዝተኞች ባዋጡት ገንዘብ ነው። ግን መዋጮ ሲጠየቅ ቃል ተገብቶ ነበረ ነጻ ሕክምና ብቻ የሚሰጥበት ቦታ ለተቸገሩ ተብሎ የተከፈተው። ግን ዛሬ እንደሱ አይደለም እንደምናውቀው። እና በመጨረሻው ደግሞ ልዑል መኮንን መታሰቢያ ሆስፒታል ተብሎ በ1964 ዓመተ ምህረት ተከፍቶ ነበረ። እሱ ደግሞ አሁንም አለ። እሱም ዘፍሎ አካባቢ ይመስለኛል፣ ወይም ቀረብ ይላል ከብለው ብዙ አይደቅም። አሁን እሱ ጥቁር አንበሳ ስፔሻላይዝ ሆስፒታል ተብሏል። እና ደግሞ ትምህርት ቤትም ነገር እንደ ትምህርትም እንደ ኮሌጅም ሆኗል፣ ብዙዎቹ ሐኪም ቤቶች አሁን ማለት ነው።
አሁ እንደውም እዚህ ላይ ይሄ የልዑል መኮንን እና ጥቁር አንበሳ የተባለው የመጀመሪያው የኢትዮጵያ የሜዲካል ስኩል ነበር መሰለኝ። በአሁን ሰዓት ብዙ ሐኪም ቤቶች የሜዲካል ስኩል ሆነዋል፣ ግን ሳስበው የመጀመሪያው ጥቁር አንበሳ ነው። ብዙ ኢትዮጵያውያን ዶክተሮች እዛ እየተማሩ ነበር። የመጀመሪያው ሳይሆን አይቀርም ባልሳሳት።
እንግዲህ እንትን አድጎ መደበኛ የትምህርቱ ዝም ብሎ የሕክምና ትምህርቱ ለተወሰነ አመታት ዩኒቨርሲቲ የሚሰጥ ነበር፣ ግን ቀጥሎ ለመማር ትንሽ እዛ ብዛ ይመስለኛል።
ያ ጥቁር አንበሳ ብዙ ዶክተሮች ይመረቁ ነበር፣ የመጀመሪያው ነበር በኢትዮጵያ ውስጥ እንደሱ ለማድረግ። ከዛ ቀጥሎ ጎንደር የጤና ትምህርት ቤት ተብሎ በአሁኑ ሰዓት ብዙ አሉ መሰለኝ፣ እርግጠኛ አይደለሁም፣ ግን በዛን ሰዓት ጥቁር አንበሳ እና የልዑል መኮንን ነው ነበር። በደርግ ጊዜ ነው ተቀይሮ ነው ማለት ነው ስሙ።
በደርግ ጊዜ ነው ስም ልዑልት የሚባል ነገር በሙ እንዲቀየር ልዑልና ልዑልት ያደረገው ደርግ ነው። እዛ እና እንደዛ ንክን ተገትንሽ ግን አሁን የታወቀ የትምህርት የሚሰጥበት ቦታ ሆኖ ጥቁር አንበሳ ትክክል ነው። ሌላ እንደሆነ መጨመር ያህል ራሱ ሐኪም የምንለው ቃል ከአረብኛ የመጣ ቃል ነው። ግን የሚገርም ነው፣ በአረብኛ ሐኪም ማለት እኛ የምናውቀው ሐኪም አይደለም። አንድ ሰው ሐኪም ነው ከተባለ አስተዋይ ነው፣ አርቆ አሳቢ ነው ማለት ነው። በቃ በአረብኛ እኛ ግን እንደዚህ የጤና ባለሙያውን ግን እነሱ ሐኪም አይደለም የሚሉት፣ ጠቢብ ነው የሚጠቢብ በቃ። እና ትርጉሙ ተዛብቷል በእኛ ስንቀይረው ወደኛ ሲመጣ ይመስለኛል። ጠቢብ ነው ከተባለ አንድ ሰው ጥበበኛ ነው ሳይሆን ሐኪም ነው እኛ ሐኪም እንለዋል ማለት ነው።
እና ጠቢብ ራሱ የአረብኛ ቃል ነው።
አዎ ጠቢብ የአረብኛ ቃል ነው። እና ትርጉሙም ደግሞ እንደዚህ የጤና ባለሙያ።
እሺ እሺ።
ተገልብጧል፣ ተዘዋዝሯል።
አሁን ሐኪምም ከሐኪምነትም አልፎ የሕክምና ባለሙያ ሆኖም ስምም ግስም ቅጽልም ሆኖ ሄዷል ተወርሶ ከዛ ከአረብ ይሄ ቃል ማለት ነው። ግን ትክክለኛ የቃሉ ትርጉም ተሳስተናል ማለት ነው።
እንግዲህ ምችም ሲስ መወራር ሲያልፎ አልፎ አንዳንድ ይነት ስላለ እንደዛ ተደርጓል እንደዚህ ለማለት ነው።
እሺ፣ ይሄው ነው ስለ ሐኪም ቤቶች ያዘጋጁ ስለ ሆስፒታሎች ያዘጋጁልን
አሉ ጊዜ ሰዎች ያዘጋጁት የሆነው ለጊዜው እንግዲህ።
አይ በጣም ብዙ እውቀት ነው ያገኘንባቸው ዶክተር ኃይሌ በጣም እናመሰግናለን ስለሰጡን ትምህርታዊ መግለጫ በጣም እናመሰግናለን።
አሜን።
እናመሰግናለን። አድማጮቻችን ደግሞ ወደ ሙዚቃዎቹ ስንሄድ እስቲ ከኤፍሬም ታምሩ ጎዳና የሚለውን ሙዚቃ እናዳምጥ።
Go down ahead, make me shut up the world. አንቺ ልጅ አንቺ አንቺ ልጅ አንቺ ጎዳና በግሬሻ ደለም I need a good man, 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 a
ኤፍሬም ታምሩ ጎዳናዬ ተባለውን ሙዚቃ ነበር ያዳመጥነው። አሁን ደግሞ ዶክተር ኃይሌ ሁለተኛ ዝግጅት አላቸው። ስለሱ እንነጋገራለን። ዶክተር ያዳምጡኛል?
አዳምጣለሁ።
እግዚአብሔር ይስጥልኝ። ቅድም ሁለት ነገሮች ጠቅሰው ነበር። አንዱ እንግዲህ ጠቅሰናል ስንወያይ የኢትዮጵያ ሆስፒታሎች አንዳንዶቹ በሜዲካል ሙያ ዶክተሮችን እያሰለጠኑ ነው ተብሏል። አንድ ደግሞ እናገራለሁ ያሉት አለ እሱንም ይናገራሉና በአሁኑ ሰዓት የኢትዮጵያ የትምህርት ተቋማት ምን ያህል በደረጃ ሲታይ ከዓለም ሌሎች ትምህርት ቤቶች ጋር እንዴት ናቸው? ልጆቻችንንስ ከአንደኛ ደረጃ ሁለተኛ ደረጃ ብሎም ዩኒቨርሲቲዎች በለስተኛ ኮሌጆች ውስጥ እንዴት አድርገን አስልጥነን ነው ወደ እነዚህ ትልልቅ ቦታዎች ላይ የምናደርሰው? በሱ ላይ የሚያዩት ነገር አለ ስለሱ እስቲ።
መጀመሪያ ቅድም ስለ ነጻ ሆስፒታል ስንነገር አንድ የዘነግስ ያተናገርኩት ነገር የነጻ ሆስፒታል ዋና ሐኪም ለብዙ ዓመታት ዋና ሐኪም የነበሩት ዶክተር አስራት ወልደየስ እንደነበሩ ለብሳቸው የማርና እሳቸው እንደነበሩ መጥቀስ ፈልጋለሁ። ዶክተር አስራት ወልደየስ የመጀመሪያውን ደግሞ የቀዳማዊ ኃይለ ሥላሴ የግል ሐኪም ነበሩ ማለት ነው። የትምህርት እንግዲህ በሀገራችን ያው አሁን ያለ ሁኔታ መቼም ብዙ የሚስብ አይደለም። በመጀመሪያው እንደምታውቂው ጦርነት ባለበት አካባቢ በሙሉ ትምህርት ቤቶች ከተዘጉ ቆይተዋል። ህጻን ልጆቹ ሳይማሩ ነው እያደጉ ያሉት፣ እየተማሩ አይደለም። በአማርኛ በሚናገሩበት አካባቢ ማለት ነው። እሱ በጣም ጉዳት ያለው ነው። ሰላም እንኳን ነገ ቢመጣ እንደ ልጆቹ ምን ያህል ወደኋላ እንደቀሩ ማየት ይቻላል። አዲስ አበባ ውስጥ ደግሞ እንግዲህ አስራተኛ ክፍል መልቀቂያ ፈተና ውጤት በመጣ ቁጥር ሁሉም ውጤቱ ጥሩ ስላልሆነ ዝቅተኛ ስለሆነ አብዛኛዎቹ ዩኒቨርሲቲ ገብተው ወይም ኮሌጅ ገብተው መማር እድል ብዙ ስለሌላቸው እና ወደ ሙያ ትምህርት ማዘንበል ስለሚኖርባቸው በሚል ምክንያት አሁን ሁለተኛ ደረጃ ውስጥ አንዳንድ ወደ ሙያ ያዘነበሉ ትምህርቶች መሰጠት ተጀምረዋል። እና እነሱ ሲሰጡ ደግሞ እነሱ ለመስጠት ምንድን የተደረገው እነዚህ እኛ በፊት ፊዚክስ፣ ኬሚስትሪ፣ ባዮሎጂ የምንላቸውን ሳይንስ ትምህርቶች በሳምንት የሚሰጡትን ቀንሰዋቸው አስተማሪ ሳይቀጥሩ በዛው በቃ እነዚህን ቀንሶ እነዛ ጨምረው ስላደረጉ አሁን የሳይንስ ተማሪዎችን ደግሞ በዚህ ባነሰ ትምህርት ተምረው የማለፍ እድላቸው እየቀነሰ ነው የሚመጣው እና በአጠቃላይ ወደ ሳይንስ የሚያዘነብሩ ልጆች የማዘንበሉን ነገር እየቀረ እንዳይመጣ ትንሽ ስጋት አለኝ ማለት ነው።
አዎ፣ አሁን እንግዲህ ቅድም እንደተነጋገር ነው ጥቁር አንበሳ አንዱ የሕክምና ተቋም ነው። ጎንደር የሕክምና ሌላ ተቋም አለ። ሌሎችም ጅማም፣ ሌሎችም ዩኒቨርሲቲዎች የሕክምና ባለሙያዎችን እያስመረቁ ነው። እነዚህ የሕክምና ባለሙያዎችን ለማስመረቅ መጀመሪያ ከሁለተኛ ደረጃ ትምህርት ቤት አዘጋጅቶ እንደተባለው ኢንጂነሪንግም አለ ፊዚክስ ኬሚስትሪ ካልተማሩ ኢንጂነሪንግ ተማሪ ማግኔት አይቻለም ባዮሎጂ በደም ካላስተማረን ወደ ህክምና ነው የሚገቡ ተማሪዎችን ማግኔት አንችልም እዚ ላይ መንግስቱ ምን ያሰበ ነው እነዚህን የትምርት አይነቶች ሲያስቀር እነዛ ኮሌጆች እነዛ ዩኒቨርሲቲዎች ማን ነው የሚማርባቸው በትክክል የተዘጋጀ ከሁለተኛ ደረጃ የተዘጋጀ የመጣ ተማሪ እስከሌለ ድረስ በዩኒቨርሲቲ ደረጃ እነሱን ማስተማር አይከብድም ወይ ምን ያሰበ ነው የትምርት ሚኒስቴሩ ወይም መንግስት ምን ያሰበ ነው እንደዛ የሚያደርገው እነዚህ ተማሪዎች እንደተባለው በተለይ በብዙ ጦርነት በሚካሄድባቸው አካባቢዎች በተለይ በአማራው ክፍል ትምርት ቤቶች ከተዘጉ ቆይቷል ላለፉት 2 አመት ምንም አይነት ትምርት ያልተማሩ ብዙ ልጆች አሉ። እሱን እንዳለ ተተነው ተማሩ የተባሉ ልጆች የባዮሎጂ የፊዚክስ የኬሚስትሪ ትምርት ቀርቶባቸው ለሚቀጥለው ለከፍተኛ ሁለተኛ ደረጃ ትምርት እንዴት ብቁ ሆነው ይሄዳሉ? የሰሙት ነገር አለ ዶክተር?
የሰማሁት እኔም ያሳስብኝ ይሄን የሰማሁት የለም ግን አረ ከመጪው ብዙ ነገሮችን አንድም በጣም አረቀው አይደለም የሚያስቡት ይሄ ቢሆን ይሄ መጣን ይሄ ቢሆን በሀገር ደረጃ እንዲሆን ብሎ የማሰብ ነገር ላይ ትንሽ ብዙ ድክመቶች አሉ። እንደምናያቸው ደግሞ ይሄ እንዳለ ነው በቃ እና ራሳቸው እነሱ ራሳቸው አስበውበት በደምብ ጠንቅቀው አስበውበት አይመስልም ግን የዚህ በጦርነት ባለበት ቦታ ላይ እኔ የሚታየኝ እሱን ግን የጦርነቱን መራዘም ትንሽ እያወቁ የሚያደርጉት ይመስለኛል። በተራዘመ ቁጥር ያው ልጆቹ ሳይማሩ ያድጋሉ። እንደሚታወቀው ደግሞ በዛ እድሜ አንድ አመት እንኳን ትምህርት ካቋረጡ በኋላ ተመልሶ ተማሩ ሲባል አእምሯቸው ወደ ትምህርት ማያዘነብሉ ብዙ ሰዎች ይኖራሉ። ብዙ ልጆች አንድ ጊዜ ከተቋረጠ ያ ደግሞ በኋላ በመጨረሻ ትንሽ ቆይቶ እኛ በእንትንም አንድንም በዘርም በምንም አናይም በእውቀት ነው ስራ የምንሰጠው በትምህርት ነው ብለው በሚባልበት ጊዜ ሳይዘጋጅ ይቀሩና በተዘዋሪ በማንነታቸው ተቀጡ እንደማለት ነው። ያንን ነው እኔ በጣም የምሰጋለሁ። አሁን ለምን በኛ ጊዜ 12ኛ ጨርሰን እንኳን አንድ አመት በአጋጣሚ ያቋረጠ ትምህርት ያቋረጠ ስናቋረጥ ተመልሶ ሳይማር የቀሩ በጣም ብዙ ጎበዝ ልጆች ነበር። በቃ በዛው እንደዛ የምናስተውልበት ጊዜ ማለት ነው። ያንን ነው የምፈራው። እና ማንኛውም ነገር ሲያደርጉ በሀገር ደረጃ እና በግለሰቦቹ ህይወት ትልቅ ቦታ ሰጥተው ቢያደርጉት ቢወስኑ የተሻለ ይመስለኛል። መቼም ለኔ
እሺ፣ እንግዲህ ይህንን እዚሁን ተውና መንግስት በተለይ ልጅነታቸው ትምህርት ቤት መግባት የመማር ያለባቸውን ልጆች ወደ ትምህርታቸው እንዲመልሳቸው እንዲሁም ሁለተኛ ደረጃ ትምህርት ቤት ያሉ ተማሪዎች ለከፍተኛ ሁለተኛ ደረጃ ትምህርት ብቁ ሆነው እንዲቀመጡ የማድረግ ግዴታ አለበትና በዚህ ላይ እንቅስቃሴ እንዲያደርግና እንዲሰራ እንጠይቃለን ወይም እናስባለን። ምን እንደሚደረግ አላቅም። ከዚህ ዝግጅታችንን በዚህ ከመዝጋታችን በፊት ማለት የሚፈልጉት ነገር አለ ዶክተር?
እንዲሁ ብቻ አሁን ለመግለጽ ያህል አማርኛ ትምህርት ከአስረኛ ክፍል በኋላ አማርኛ ትምህርት አይሰጥም። መጨረሻው አስረኛ ክፍል ነው። አሁን ማለት ፈተናም ላይ አይቀርብም። አሳልፊያ ሲለቁ ማትሪክ የምንለው ፈተና ላይ አይቀርብም።
እሺ፣ በጣም እናመሰግናለን። ይህ አርስት በእንደዚህ የሚበቃ አይደለም። በቀጣዮቹ ሳምንቶች ውስጥ እየተመላለሰን እንነጋገርበታለን። የኢትዮጵያ ቋንቋ አማርኛ እንዲሁም ለአፍሪካ በአፍሪካ ደረጃ ይሁን በሚባልበት ጊዜ ባጭሩ እንዲቀጭ ማድረግ ትክክል አይደለም። እንመለስበታለን። ዶክተር እግዚአብሔር ይስጥልኝ ይሄንን ማብራሪያ ስለሰጡን በጣም እናመሰግናለን። እሺ፣ እግዚአብሔር ይስጥልን። አድማጮቻችን፣ አንድ ማስታወቂያ ካሰማናችሁ በኋላ ሌሎች የመረጥንላችሁን ሙዚቃዎች እናቀርብላችኋለን።
With a library card, you can access library resources without leaving the home, on your phone, tablet, or computer. Services include online tutoring for kids grades K through 12, job skills, newspapers in multiple languages, and more. Trusted information, learning, and support is available anytime, wherever you are. Learn more at your local library's website or MELSA, MELSA.org, to get started.
አድማጮቻችን ከዚህ ቀጥሎ ደግሞ የሐመል ባላባተን አንድ ሙዚቃን ከብሳቸዋለን። አድማጮቻችን ያዳመጥነው የሃመል ማላባት የኔ ነው የተባለው ሙዚቃ ነበር። እስቲ አሁን ደግሞ ሁሉም ቢተባበር መተባበር ቢኖር የሚለውን አረጋኝ ወራሽ ነው አይደበረና ጸጋይ ሸቱ የተጫወቱት ሙዚቃ እንጋብዛችሁ።
just found out I'm listening to Fresh Air Community Radio. That's KFAI 90.3 FM in Minneapolis and St. Paul. And online at kfai.org. And so are you.